ጠቃልለዋለሁ ብዬ አስባለሁ። እግዚአብሔር እንባርካለን። የዛሬ ማታው ርዕስ ምስጢረ ስላሴ በሚለው ስር የስላሴ ትምህርት፣ ስለ ስላሴ መማር ማወቅ ምን ይጠቅማል የሚል ነው። ምን ይጠቅማል? ለምናንተ ከሌሎች ጋር ተስማምቶ ተግባብቶ መኖር አይሻልም ወይ? እንዴት ብናደርግ ይሻላል? ብዙዎች ሽንጣቸውን ገትረው ምስጢረ ስላሴን የካዱ የሚከራከሩ አሉ። ለምን ነገር ትተን አንግባባም ከነሱ ጋር? በዛ ርዕስ ነው የምናገረው። ይህን ማድረግ እንደማንችል ምስጢረ ስላሴ የክርስትና እምነታችን አውታር ምሰሶ መሆኑን ላስረዳ እወዳለሁ። ያንን ካፈረስን አዲዮስ ክርስትና፣ ክርስትና የለም ማለት ነው ከዚያ በኋላ። እና ለብዙ እምነታችን ምስጢረ ስላሴ አስፈላጊ መሆኑን ነው ዛሬ ማታ የምገልጸው። እንግዲህ ኖት የምትይዙ ኖት ያዙ። ቃሉን ስናገላብጥ ቃሉን አብራችሁ የምታገላብጡ ምልክት የምታደርጉ መጽሐፍ ቅዱሳችሁን እናንተም ያናም አድርጉ። ከሁሉ በላይ እግዚአብሔር መንፈስ የሚናገረውን እንድታዳምጡ ወዳለሁ። እኔም ደግሞ እግዚአብሔር መንፈስ እንደሰጠኝ እንዳስተማረኝ ሳልለውጥ ሳልቀይጥ ሳልጨምር ሳንቀንስ ያንኑ ለመስጠት ጸሎቴ ነው። በቃሉ ጥቅስ እንጀምራለን። ኢሳይያስ 48:16 ላይ በጣም አስደናቂ ቃል አለ። እስቲ መጽሐፍ ቅዱስ ያላችሁ ያን ክፍል ያዙ። ከሁሉ በፊት ግን እስቲ ራሳችንን ዝቅ አድርገን ለአንድ ደቂቃ የጌታን በረከት እንጠይቅ። ጌታ አባታችን አምላካችን፣ የምትወደን ይቅር የምትለን የምትታገሰን መሐሪ አባታችን ምስጋና ላንተ ይሁን። በዛሬው ምሽት ጌታ ሆይ እንደገና ተርበን መጥተናል፣ መግበን ተጠምተን መጥተናል፣ አጠጣን። ልባችን ተረብሾ ስንራወጥ ውለን ወደዚህ መጥተናል። ይህ ስፍራ በእጅ ሰላም ይሁንልን ጌታ ሆይ። አእምሯችንን ጸጥ አሰኝ፣ በይቅርታ በምህረት ሙላን፣ ልበ ሰፊዎች አድርገን ና አስተምረን ጌታ መንፈስ ቅዱስ በኢየሱስ ስም አሜን። ኢሳይያስ 48:16 ላይ አስደናቂ ጥቅስ አለ። ከቁጥር 14 ጀምሬ ላንብበው መሰለኝ ሀሳቡን ለማያያዝ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ፣ ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወናለች። ከዚህ በታች ያለውን ነው የምፈልገው። ወደ እኔ ቅረቡ፣ ይህንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርሁም። ከሆነበት ዘመን ጀምሮ እኔ በዚያ ነበርሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እግዚአብሔር ወልድ ሲናገር ወደ እኔ ቅረቡ፣ ይህንም ስሙ፣ እኔ ከጥንት ጀምሬ አልተናገርኩም? ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል እግዚአብሔር ወልድ። እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና እግዚአብሔር አብን ማለቱ ነው፣ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እግዚአብሔር አብ ለመንፈስ ቅዱስ የላኩት እግዚአብሔር ወልድ ነው። እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። እግዚአብሔር ይመስገን። እንደገና ወደ ኢሳይያስ ምዕራፍ 61 ቁጥር 1 ሄደን ደግሞ ብንመለከት ኢሳይያስ 61 ቁጥር 1 ጌታ ኢየሱስ በዚያች በናዝሬት ምኩራብ ውስጥ ብራናውን በሰጡት ጊዜ ብራናውን ተርትሮ ያነበበው ክፍል ነው። ይሄ መግቢያ ላይ ነው። እዚህም ስላሴን እናያለን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ጌታ እግዚአብሔር የተባለው እግዚአብሔር አብ መንፈስ መንፈስ ቅዱስ በእኔ ላይ ነው። ጌታ ኢየሱስ በአዲስ ኪዳን ውስጥ እንዳነበበው እንደተናገረው እግዚአብሔር ወልድ ለድሆች የምስራችን እሰብክ ዘንድ እግዚአብሔር አብ ቀብቶኛልና ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነጻነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን እግዚአብሔርን ዓመት አምላካችንም የሚበቀልባትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች ያደርግላቸው ዘንድ በአመድ ፈንታ አክሊልን በልቅሶም ፋንታ የደስታን ዘይት በሀዘንም መንፈስ ፋንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። የጌታ የእግዚአብሔር መንፈስ የጌታ የእግዚአብሔር ከዛ ደግሞ መንፈሱ በእኔ ላይ ነው። ወንጌልን ልሰብክ ልኮኛል። ስላሴን እዚህ ክፍል ታያላችሁ። በማወላዳ መንገድ ሉቃስ ምዕራፍ 1 ቁጥር 35 ደግሞ ሄደን እናነባለን። ሉቃስ ምዕራፍ 1 ቁጥር 35 ለጌታ እናት ለቅድስት ድንግል ማርያም የተነበበው ነው፣ መልአኩ የተናገረው ነው። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ መንፈስ ቅዱስ የልዑልም ኃይል ይጸልልሻል። እግዚአብሔር አብ ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ሶስቱን ስላሴ ቁጭ አድርጎ አስቀምጦልናል። ሌላ አንድ ጥቅስ አነብና ወደ መልእክቱ እሄዳለሁ። ሁለተኛ ቆሮንቶስ 13:14 ላይ ሌሎችም ብዙ ጥቅሶች አሉ፣ ግን ሁለተኛ ቆሮንቶስ 13:14 ላይ ደግሞ እንደዚህ ይላል። ተስፋ አደርጋለሁ መጽሐፍ ቅዱሳችሁን ከኔ ጋር እያገላበጣችሁ እንደሆነ። ዝም ብሎ መስማቱ ጥቅም አለው፣ ግን ቃሉን ደግሞ እያገላበጡ ምልክት ማድረግም ደግሞ የበለጠ ጥቅም አለው ብዬ አምናለሁ። ቆሮንቶስ ሁለተኛ ቆሮንቶስ መጨረሻ ላይ የጌታ የኢየሱስ ክርስቶስ ጸጋ ጌታ ይለዋል። የጌታ የኢየሱስ ክርስቶስ ጸጋ ያደርጋል። በተለይ በዚህ ፕሉራሊዝም በበዛበት ምድር ምን አለ ሁሉንም ተቀብለን አላ የሚለውም እሱን ነው የሚጠራው፣ ኢየሱስ የሚለውም እሱን ነው የሚጠራው። እነሱ በዛ ስም ጠሩት፣ እኛ ደግሞ በዚህ ስም እንጠራዋለን ብለን ምን አለ ፖለቲካሊ ኮሬክት ሆነን ብንኖር፣ አንደኛ በቃሉ ለተገለጠን ለስላሴ መገለጥ መቆም ያንን መደገፍ አለብን፣ ቢያስፈልግ ዲፌንድ ማድረግ አለብን። ምክንያቱም በቃሉ የተገለጠውን ትምህርት ለሰው ብለን ማመቻቸት አይፈቀድልንም። ስላሴን እንደው መቃወም ባለፉት 2000 ዓመታት ውስጥ እየተደጋገመ የሚነሳ መልኩን የለወጠ በዚህ ዘመኑ የሚመጣ ጥንታዊ ካንሰር ነው። ይህ ካንሰር የሰው ልጅ እስካለ ድረስ ይጠፋል ብዬ አላምንም፣ ግን ካንሰር ነው። ኦልሞስት 2000 ዓመት ነው ቤተ ክርስቲያን የተዋጋት። ይህ አስቸጋሪ ስለነበረ የቀደሙት የቤተ ክርስቲያን አበው በየዘመናቸው የማረጋገጫ ድምጻቸውን አሰምተውልናል፣ ጽፈውልን ሄደዋል በታሪክ መጽሐፍት ውስጥ። ቶርቱሊያን ሰከንድ ሴንቸሪ እንደውም ስላሴ የሚለውን ቃል ትሪኒቲ የሚለውን ትሪኒታስ የሚለውን የላቲኑን ቃል በመጀመሪያ ቃሉን የቋጠረልን እሱ ነው። የኒሳው አባ ጎርጎሪዎስ በአራተኛው መቶ ክፍለ ዘመን ዓመተ ምሕረት የሰሜን አፍሪካው ኦጉስቲን አውጉስቶስ በአምስተኛው ፊፍት ሴንቸሪ በኒቅያ ጉባኤ በ325 ዓመተ ምሕረት በኮንስታንቲኖስ ጉባኤ 382 ዓመተ ምሕረት ሁለቱም አሪዮስ የተወገዘባቸው ጉባኤዎች ናቸው። ከዚያም ወዲህ ሌሎችም በዘመናት ሁሉ ብዙ ጉባኤዎች ቤተ ክርስቲያን አድርጋለች። ምክንያቱም ይህንን መሰረታዊ የሆነውን አውታር ትምህርት ግንዱን ለመጣል ከዘመናት ሁሉ የሚገዘግዙ የሰይጣን መላእክተኞች ስላሉ ነው። አንዳንዶቹ የስላሴን ትምህርት የሚቃወሙት በቁጣ በንዴት አረፋ እየደፈቁ ነው። ጥላቻ መቼም ይሄ ነው አይባልም፣ በዛ አቅጣጫ አለው። የሞርሞን ጉባኤዎች የራስም ተከታዮች የያዌ ምስክሮች ነው የሚሉት፣ በተለይ የእስልምና ሃይማኖት ስላሴን ለመቃወም ልዩ ፕሮግራም አበጅተው ልዩ ትምህርት ይሰጣቸዋል። ይህ ሁሉ ሰልፍ ለምን አስፈለገ? ምን ምስጢር ቢኖር ነው? ምን መንፈሳዊ ምስጢር ቢኖር ነው ከዚህ ጀርባ? ሁሉም እንደዚህ ታጥቀው ምስጢረ ስላሴን የሚዋጉት ሰይጣን ለምንድን ነው ሰራዊቱን ክተት እያለ ነጋሪት የሚያስጎስመው? ስላሴ ትምህርት ላይ ሰልፍ የበረታው ለምን ይመስላችኋል? ዋናው ምክንያት ልንገራችሁ፣ የስላሴ ትምህርት እውነት ካልሆነ ኢየሱስ ክርስቶስ ነኝ ያለው ሁሉ ውሸት ነው። ደግመዋለሁ፣ የስላሴ ትምህርት እውነት ካልሆነ ኢየሱስ ክርስቶስ ነኝ ያለው ሁሉ ውሸት ነው። እንዴ አማኑኤል እግዚአብሔር ከእኛ ጋር የተባለው መዳን ያለም እግዚአብሔር ወልድ አልነበረም ማለት ነው። ስሙ አማኑኤል ትርጓሜውም መልአክ ከኛ ጋር ነው፣ ሰማያት ከኛ ጋር ነው። ትርጓሙ አማኑኤል እግዚአብሔር ከኛ ጋር ሆነ። ስሙን ኢየሱስ ትለዋለ፣ ህዝቡን ከኃጢአታቸው ያድናልና። መድኃኔዓለም የስላሴ ትምህርት ግን እውነት ከሆነ ነውም ኢየሱስ ክርስቶስ ስጋ ለብሶ የመጣው ሎጎስ በእኛም ዘንድ ያደረው ነው ማለት ነው። የስላሴ ትምህርት ጠላቶች አንድ የተረዱት ነገር አለ። ትምህርተ ስላሴ ከተናደ ኢየሱስ ተራ ሰው ነው ማለት ነው። ቢበዛ ነቢይ ይሉታል። እሱም ከነሱ ነቢያት በታች የሆነ የሚገርመኝ ነገር አህመዲ ነጃድ ይመጣል ብሎ የሚጠብቀው ታላቁ ኢማም 12ኛው ኢማም እሱ ሲመጣ ኢየሱስ ክርስቶስ የእሱ ረዳት ሆኖ ይመጣል ነው የሚሉት። አጀብ! ኢየሱስ ክርስቶስ የእሱ ረዳት ለመሆን ነው የሚመጣው። በምንም መንገድ ስጋ ለብሶ የመጣው ራሱን ዝቅ ያደረገው ለሞት ለመስቀሉ ሞት እንኳ የታዘዘው አምላክ ሊሆን እንደማይችል ስለሚያውቁ ነው ስላሴ ለማስካድ ይሞክሩት። ክርስቶስ ደግሞ አምላክ ካልሆነ፣ ልብ በሉና ስሙኝ፣ ክርስቶስ ደግሞ አምላክ ካልሆነ ለኃጢአት ብቁ የሆነ ዕዳ መክፈያ የእግዚአብሔር ልጅ ደም መስቀል ላይ አልፈሰሰም ማለት ነው። አብም በዚያ መስዋዕትነት አልረካም ማለት ነው። ምክንያቱም የሰው መስዋዕትነት አብን አረካውም። በዚህም ምክንያት ነው ልጁን የላከው። ትንሣኤውም ውሸት ይሆናል ማለት ነው። ምክንያቱም የኢየሱስ ትንሣኤ አብ መስዋዕቱን መቀበሉን የሚያረጋግጥልን ነው። ትንሣኤውም ውሸት ሆነ፣ ለኃጢአት የተከፈለውም ደም ዋጋ ውሸት ሆነ፣ ክርስትናም የገደል ማሚቶ ሆነ። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የጻፈውም እውነት ይሆናል። አነበዋለሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ ያ ታላቁ ሐዋርያ የጻፈውም ውሸት ሆነ ማለት ነው። 15:17 ሙታን የማይነሱ ከሆነማ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉ ደግሞ ጠፍተዋላ። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ስላሴን መካድ ቀላል ነገር ይመስላል። እንደ ሰንሰለት የተያያዘ እንደ ዶሚኖ የሚንደው ትልቅ ተራራ አለ። እንደ ቻይና ዎል የረዘመ የሚናድ ሀቅ አለ። ደግሞ አለው ይሄን ነገር ክርስቶስ ደግሞ አምላክ ካልሆነ ለኃጢአት ብቁ የሆነ ዕዳ መክፈያ ዋጋ አል
ሊረካ አልቻለም ማለት ነው። ትንሣኤውም ውሸት ሆነ፣ ክርስትናም የገደል ማሚቶ ሆነ ማለት ነው። እንዲህ ከሆነማ ሙታንም አይነሱም፣ የኃጢአት ስርየትም የለም። ይህንን ያውቃል ሰይጣን። ከብዙ ክርስቲያኖች ይበልጥ እሱ አስተዋይ ይመስለኛል። ይህን ስለሚያውቅ
ያንን ክርስትና ክርስቶስን የመለኮትነት ስፍራ ለመዳፈር እየሞከረ ነው።
ሥላሴ እውነት ካልሆነ ክርስቶስም ወልድ አምላክ አይደለም፣ ከሙታን ትንሣኤም አልተነሳም። በዓለም ዙሪያ ያሉ ክርስቲያኖች ሁሉ የሚያመልኩት የሞተ ሰው ሞቶ የቀረ ሰው ነው ማለት ነው። የሥላሴ ትምህርት ምን ዋጋ አለው? መድኃኔዓለምን ዋጋ የሚያሳጣው ሊሆን ይችላል እሱም መካድ። ቆላሴስ 2:9 ላይ የመለኮት ሙላት በክርስቶስ በሰውነት ተገልጦ ይኖራል ይላል። እኔን ያየ አብን አየ ይላል። እንግዲህ የሥላሴ ትምህርት ውሸት ከሆነ የምን የመለኮት ሙላት? የምን ራስን ማዋረድ ለሞትም መታዘዝ? ፊልጵስዩስ 2:5-7 የምን አብርሃም ሳይወለድ እኔ አለሁ? ዮሐንስ 8:58 የምን አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ? ዮሐንስ 17:5 ይህን ቃል ቀደን ልንጥል ነው ከመጽሐፍ ቅዱሳችን ውስጥ። በራእይ 2:8 ላይ እንደ ተጻፈው የምን ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እኔ ነኝ? ያንንም ቀደን ለምን አንጥለውም? ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እኔ ነኝ ይላል የትንሣኤው ኢየሱስ። ሥላሴ በባህሪ በኤሴንስ በህልውና አንድ ናቸው፣ በአካል ግን ሶስት ናቸው ማለት ግራ የሚያጋባ ነገር አይደለም። ውስን የሆነው የሰው አእምሮ ወሰን የሌለውን የመለኮት እውቀት መረዳት አይችልም። እንዴ እግዚአብሔርን መከተል በእምነት መሆኑ ቀረ እንዴ? በእውቀት ነው እንዴ የምንከተለው? በመረዳት ነው የምንከተለው? እግዚአብሔርን በእምነት አይደለም የምንከተለው? ሥላሴን መካድ ለመዳናችን የተሰጠውን መንገድ መካድ ነው። የሥላሴ ትምህርት ከመድኃኔዓለም ሕይወት ጋር ድርና ማግ ሆኖ አብሮ የቀረበ ሸማ ነው። አንዱን ክር መዛችሁ ብትሉት ሸማው እንደ ሹራብ ተተርትሮ ይወድቃል። ስለሆነም ለእምነታችንም ራስና ፈጻሚ አይኖረንም ማለት ነው። ይህ አንዱ ነጥብ ነው። ሥላሴ ከሌሉ መዳናቸውን እርሱት። ሌላው ከሥላሴ ትምህርት የምንረዳው እግዚአብሔር ፍጹም ፍቅር መሆኑን ነው። ይሄም ነጥብ ልብ ብሎን አዳምጡኝ። እግዚአብሔር ፍጹም ፍቅር መሆኑን ነው። ፍቅር ሶስት መልክ አለው ወገኖች፣ ወይም ሶስት ጎን አለው። በፍቅር ውስጥ አፍቃሪ ያስፈልጋል። አፍቃሪ ያስፈልጋል። በመጽሐፍ ቅዱሳችን አፍቃሪው አብ እንደሆነ እናያለን። ዓለምን ሲወድ፣ ልጁን ሲወድ፣ እናንተና እኔን ብኩኖችን ሲወድ እናያለን። አብ አፍቃሪ ነው። ተፈቃሪስ ማን ነው? ዋናው ወልድ ነው ወልድ ነው የዚህ የፍቅር ማሰሪያው ፍቅሩን በህብረት አንድ ላይ የቋጠረው ማን ነው ጌታ መንፈስ ቅዱስ ነው አፍቃሪ አለ የሚፈቅር አለ ፍቅሩን ደግሞ ዘለቄታ የሚሰጥ አብሮ አንድ ላይ ያሰረው ያተመው መንፈስ ቅዱስ ነው ስላሴ ከሌለ ፍቅር የለም አላህ አንድ ብቻ ነው የሚለው መጽሐፍ የፍቅር ቋንቋ የለውም አላነበባችሁት ነው ያን መጽሐፍ እንድታነቡት አደራላችኋለሁ ክርስቲያኖች ስታነቡት ነው ምን እንደሆነ የምታውቁት ያ መጽሐፍ የፍቅር ቋንቋ የለውም በዓለም የተበተኑት ልጆቹ የሚሰሩትን ተመልከቱ ትምህርተ መለኮት ወይም ቲዮሎጂ በጣም አስፈላጊ ነው ትክክልም መሆን አለበት ሰው እንደ ትምህርተ መለኮቱ ይኖራል ሰው እንደሚያምንበት ትምህርተ መለኮት ይኖራል አንድ ሰው ብቻውን ፍቅር ሊሆን አይችልም ካፈቀረ ራሱን ነው የሚያፈቅረው አንድ ሰው ብቻውን ከሆነ ሌላ የሚወደው ሰው የለውም ሴልፍ ላብ ነው ሴልፊሽ ነው ማለት ነው ኢጎቲስት ነው ማለት ነው በግሪክ ሚቶሎጂ ጠፋኛውን ስሙ በግሪክ ሚቶሎጂ ራሱን ያፈቀረ ጣዖት አለ አንድ ቀን ውሃ ጠማውና ውሃ ሊጠጣ ሄደ ጎንበስ ብሎ ውሃ ውስጥ ሲመለከት የራሱን ዙስ አይደለም ሌላ ነው ዙስ አይደለም ውሮ ውሃ ውስጥ ሲመለከት የራሱን ገጽታ አየ ማን ነው ይሄ የሚያምር ሰው ከዚህ ከውሃ ውስጥ የሚያየኝ ብሎ ከራሱ ጋራ ፍቅር ያዘው ይባላል የግሪክ ሚቶሎጂ ነው ይሄ ስላሴ ግን ስንል እግዚአብሔር ፍቅር ነው የሚለውን ሄርኩሊስም አይደለም እግዚአብሔር ፍቅር ነው ማለታችን እናረጋግጣለን እግዚአብሔር ፍቅር ነው ምክንያቱም አፍቃሪ አለ ተፈቃሪ አለ ፍቅሩን ደግሞ አንድ ላይ የሚያያይዘው አለ ቤተ ክርስቲያን በስላሴ መለኮታ ትምህርት አንድ ሀሳብ ሊኖራት ይገባል የጥምቀት ጉዳይ ቢሆን ምናልባት እሺ እንላለን አንዱ ልነከድ ይላል ሌላው ውሃ ርጩብኝ ይላል እሺ ይሁን እንላለን የጾም ጉዳይ ቢሆን አርብና ሮብ ንጹም የሚሉ አሉ ይጾሙ አርብና ሮብ ሰኞና ሐሙስም ንጹም የሚሉ አሉ አይሁድ ጾም አጣላም እሁድም ጾም ከፈለክ ዋናው ነገር በእግዚአብሔር ፊት ይሁንን ጾምህ ክርስቶስ ሺህ ዓመት ይነግሳል የመከራው ዘመን ከዚያ ይቀድማል ይከተላል ፕሪ ሚሌኒል አሚሌኒል ፖስት ሚሌኒል ብሎ የ ፕሮቴስታንት ቸርቾች ተከፋፍለዋል ይሁን ያም በዛም አንፈናከትም ጉግ ማንጉ ከራሻ ነው የሚመጣው አሁን ደግሞ ከኢራን ነው የሚመጣው የሚባል ትምህርት መጽሐፍ ይሰራጫል ሂትለር ሲመጣ አንቲክራይስት ሂትለር ነው ተባለ ዛሬ ደግሞ ኦባማ ነው አንቲክራይስት የሚሉም ደፍረው የሚሉም አሉ በስላሴ ትምህርት ግን ወይ ፍንክች ከጥንት ጀምሮ በእግዚአብሔር ቃል የተሰጠንን አባቶች በቃላት የቀረጹትን ሀቅ ቤተ ክርስቲያን ለሁለት ሺህ ዓመት የተዋጋችለት የኖረችለት ዛሬ ለመጣው በፈረንጅ ትርጉም አይለወጥም። አሪዮስ እና ሳቤሊዮስ እንደሆኑ ከጥንትም ጀምሮ የተወገዙ ናቸው። እውነት እና ልንሞትለት ልንሞትበት የሚገባ ጽኑ ምሽግ ነው ስላሴ። ደግሞ አለው እውነትና ልንሞትለት ልንሞትበትም የሚገባው ጽኑ ምሽግ ነው ስላሴ። ስላሴ ከወሰዳችሁ ክርስትና የለም። ዋና ዋናዎችን ሁለት ነጥቦች ነክቻለሁ። ከዚህ ቀጥሎ ሌሎች ስድስት ምክንያቶች አሉኝ፣ ነካ ነካ አድርጌያቸው አልፋለሁ። ስላሴ ትምህርት ከፈረሰ ቤተ ክርስቲያን፣ እውነተኛዋ ቤተ ክርስቲያን ፈረሰች ማለት ነው። ልክ ነው። ታንክ ዩ ሳባ። ናርሲሰስ ነው ራሱን ወዶ ውሃ ውስጥ ውሃ ሊጠጣ ጎንበሲ ከራሱ ጋር ፍቅር የያዘው ዛሬ በእንግሊዝኛው ቋንቋ ናርሲሲስት ይባላል። እንዲህ ያለ ሰው ራሱን ብቻ የሚወድ ናርሲሲስት ይባላል። ታንክ ዩ ፎር ዛት ኢንፎርሜሽን። የስላሴ ትምህርት ምን ይጠቅመናል? ምን ይጠቅመናል? ስላሴን ከካድን ቅድም ጠቀስ አድርጌዋለሁ፣ የመዳናችን መንገድ ዌይ ኦፍ ሳልቬሽን ይናዳል። ኢየሱስ ፍጡር ከሆነ በሙላቱ አምላክ ካልሆነ ፍጡር እንዴት አድርገ ነው የዓለምን ኃጢአት ዋጋ የሚከፍል? ቅድም የጠቀስኩት ነው። ፍጡር ሁሉ የራሱ ኃጢአት ስላለው ሁሉም መድኃኒት ያስፈልገዋል። ፍጡር ሁሉ የራሱ ኃጢአት ስላለው ሁሉም መድኃኒት ያስፈልጓል። ስሙኝ፣ ያቺ የተባረከችው የጌታችን እናት በሉቃስ ወንጌል ላይ ተናገረችው። የተባረከችው የጌታችን እናት ቅድስት ማርያም እንኳ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። አቤት መጣፈጡ ቃሏ! ምን እያለችን ይሆን? ነፍሴ አለች፣ ያቺ ጌታን ተሸክማ አርግዛ የወለደች አምጣ፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት እልል ትላለች፣ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና ትለዋለች ልጇን ኢየሱስን። ሉቃስ ምዕራፍ 1 ቁጥር 46 እና 47። ስላሴ ከተካዱ ሰውን ከአምላኩ ጋር አስታራቂ የለም ማለት ነው። በሰውና በእግዚአብሔር መካከል ሁለቱን ባህሪያት የሚረዳ አማላጅ ጠፋ ማለት ነው። በሰውና በእግዚአብሔር መሀል እንደ አምላክነቱ ርኅራኄው ሁሉም ማወቁ እግዚአብሔርን ይወክላል። እንደ ሰውነቱ እንደ ሰብአዊነቱ የእኛን ድካም ይረዳል። ፍጹም እውነተኛ ትክክለኛ የሆነው ማዕከላዊ ወይም አማላጅ የስላሴ አካል የሆነው ወልድ እግዚአብሔር ነው። እንደዚህ ከሆነ መድኃኔዓለም ማለት ነው። ለምን ይመስላችኋል እስልምና ሽንጡን ገትሮ የኢየሱስን በመስቀል ላይ መሞት የሚክድ? ሰይጣን መርዙ የተነቀለበት ሁኔታ ያን ሁኔታ ለመካድ ነው። ድል የተደረገው መስቀሉ ላይ ነው። ይህን ያውቃል። ስለዚህ ያንን ለመካድ ኢየሱስ አልተሰቀለም ብሎ ያስተምራል። የኢየሱስን አምላክነት ለመካድ ትንሣኤውን ለመካድ ነው። ሞቱን ከካዳችሁ ትንሣኤው አያከራክርም። በዚህ ምክንያት ነው እንደዚህ አክርረው ጸረ ክርስቶሶች ሁሉ አክርረው ይህን ትምህርት የሚቃወሙት። ሁለተኛ እርሱ አምላክ አይደለም ካል መዳን የሚገኘው በእምነት ነው የሚባለው ዋጋ ሊያጣ ነው። በኢየሱስ ያመነ ይድናል ይላል። ኢየሱስ ሰው ከሆነ በማን ነው የማምነው? እምነት ተናደ ማለት ነው። በማን ልናምን ነው ኢየሱስ አምላክ ካልሆነ? እነዚህ የይሖዋ ምስክሮች የሚባሉት በእምነት መካድን በእምነት መዳንን እንደሚክዱ ታውቃላችሁ። ክርስቶስ ከተካደ ያንን መካድ ቀላል ነው። ሰው ከሆነ ማን በእርሱ ይታመናል? ያ እንኳ መስቀሉ ስር ቆሞ የነበረው የሮማ መቶ አለቃ ምስክርነቱ አይደንቃችሁም? በእርግጥም ይሄ የእግዚአብሔር ልጅ ነው አለ። አምቢሊቨብል። ሶስተኛ ኢየሱስ ዘላለማዊ አምላክ ካልሆነ እንዴት ለእርሱ እንጸልያለን? ለማንስ እንጸልያለን? በማንስ ስም ወደ አብ ወደ ቅድስተ ቅዱሳን መግባት ይኖረናል? ኢየሱስ አምላክ ካልሆነ እንግዲህ ሌላ ስም እንፈልግና በሌላ ሰው ስም እንጸልይ? እሱንስ እንዴት እናመልከዋለን? የምናመልከውም የለም እኮ ማለት ነው። ክርስቶስ ፍጡር ነው ካልን እርሱን ማምለክ ጣዖት እንደ ማምለክ እኮ ሊቆጠር ነው። ራእይ ምዕራፍ አምስት ላይ አንድ ጥቅስ አለ ላነብላችሁ። ዮሐንስ ራእይ ምዕራፍ አምስት ሃሌሉያ። አይ ሆፕ ኢንጆይ ያደረጋችሁት ነው ይህን ትምህርት። እኔ በበኩሌ ደስ ብሎኛል፣ ኢንጆይ እያደረኩት ነው። ጌታ መንፈስ ቅዱስ ይክበር። የዮሐንስ ራእይ ምዕራፍ አምስት ከቁጥር 12-14 በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። የሥላሴ አካል ካልሆነ የዮሐንስ ራእይ አምስት ከአስራ ሁለት እስከ አራት አስራ አራት ያለውን ቀዶ አውጥቶ መጣል ነው ከመጽሐፍ ቅዱስ ውስጥ። አራተኛ ክርስቶስ ፍጡር ነው ቢሆንም ያድነናል ብሎ ማለት ደግሞ ሌላ የራሱ ችግር አለው። ሰውን ፍጡርን አዳኝ ሊያደርግ ነው። የማዳኑን ተግባር ከአምላክ እጅ እንደ መቀማት ይቆጠራል። ማዳን የሚችል ራሱ ኃጢአት የሌለው ቅዱስ የሆነው ኃያሉ ፍቅረኛው አምላክ ብቻ ነው። እግዚአብሔር እንዲሁ ዓለሙን ወዷልና አንድ ልጁን እስኪሰጥ ድረስ። አምስተኛ የመለኮት ነጻነት የእግዚአብሔር የግል ባህሪው ትርጉም ሊያጣ ነው። ክርስቶስ ሥላሴ ውስጥ አካል ካልሆነ፣ ሥላሴ ከሌለ እግዚአብሔር ህብረቱን ከማን ጋር ሊካፈል ነው? የፍቅሩስ መግለጫ ማን ነበር? እንዴት የቤተሰብ አርአያ ሊሆን ይችላል? እግዚአብሔር እርሱ የራሱ የሆነ ቤተሰብ ከሌለው የመጀመሪያው ቤተሰብ በሰው ቋንቋ አትውሰዱት፣ ይሄንን የመጀመሪያው መለኮታዊ ቤተሰብ አብ ወልድ መንፈስ ቅዱስ ናቸው። እግዚአብሔር ይክበር። ስለዚህ ነው ሰውን በመልካችን እንዳምሳያችን እንፍጠር አሉና አዳም ተፈጠረ፣ ሔዋን ተፈጠረች። ሁለቱን አገናኙና ብዙ ተባዙ፣ ምድርንም ሙሏት። ሥላሴ የጋብቻ ምሳሌ ናቸው። ጋብቻ አርአያውን የሚያገኘው ምሳሌውን የሚያገኘው ከሥላሴ ነው። ጥሩ ጋብቻ ምን መሆን አለበት ብላችሁ ስትጠይቁ ሥላሴን መሆን አለበት፣ ሥላሴን መምሰል አለበት። እንዲያውም እግዚአብሔር ጋብቻን ሲፈጥር ማንነቱን በየጓዳችን እንድናይ ብሎ ነው። ፍቅሩን፣ መተሳሰቡን፣ መበራረኩን፣ መደጋገፉን፣ ልጅ ወልዶ ማሳደጉን፣ ይቅርታ ማድረጉን፣ ይህን ሁሉ ባልና ሚስት የሚማሩት ከማን ነው? ከሥላሴ ነው። ከሆነ ሰውን በመልካችን እንፍጠር ከማለት ሰውን በመልኬ ልፍጠር ለምን አላለም? መጽሐፍ ቅዱሱን ብዙ ቦታ ቆራርጠን ልንጥለው ነው። ስድስተኛው በሥላሴ ዘንድ አንድነትና መዋሃድ አለ። አንድም ሶስትም ናቸው፣ ብዙሃንነትም አለ። ባለፈው መጀመሪያ ያስተማርኩት ትምህርት አለ፣ በጣም በጣም ጠቃሚ የሚሆን ዘዳግም 6:4 ላይ ስማ እስራኤል፣ እስራኤል እግዚአብሔር አምላክህ አንድ አምላክ ነው የሚለው አንድ የሚለው ቃል ዕብራይስጡ ኤሃድ ነው። ኤሃድ ኤሃድ የጥንድ አንድ ማለት ነው። ሲንግል ማቴማቲካል የሆነ አንድ ቁጥር ማለት አይደለም። ኤሃድ ሲል የክምችት አንድ። ለምሳሌ አንድ መንጋ ስትሉ አንድ በግ አይደለም አንድ መንጋ የምትሉት። በጣም ብዙ በጎች ናቸው፣ በርከት ያሉ። አንድ ባለ 10 ብር ስጠኝ ብለህ አንድ ወረቀት ነው የምትሰጠኝ፣ ግን 10 ብር ዋጋ ያለው። የሥላሴ ደግሞ አንድ ባለ 3 የመለኮት መታወቂያ። ኤካድ የሚለው የዕብራይስጥ ቃል ይደመድመዋል። ነጠላ አንድ ቢት ቢሆን ኖሮ ያኪድ ነበር የሚለው። በሥላሴ ዘንድ አንድነትም አለ፣ ሶስትነትም አለ። ሥላሴ ከሌሉ የዚህ ሕያው አንድነት ከየት መጣ? መዋሃዳቸው ህይወት ነው። የብዙ ነገሮች ተዋህዶ መስራትስ ትብብርስ ከየት ተገኘ? ዓለም ውስጥ ዩኒቨርስ ውስጥ ብዙ የተለያየ ነገር ግን ተዋህዶ ሲሰራ ታያላችሁ። ሰውነታችሁን ውሰዱት። ሰውነታችሁ ውሃውን ሲጠጣ ውሃው ይዋሃዳል ከሰውነታችሁ ጋር። እንጀራ ስትበሉ ያ እንጀራ ይዋሃዳል ከሰውነታችሁ ጋር። ከዛ ደግሞ ፀሐይ ያስፈልጋል ያን ሰውነታችሁን ለማዳበር፣ ጸጉሩን ለማብቀል። ዶክተሮች ከኔ ይበልጥ ይህን መናገር በቻሉ ነበር። ይሄ ሁሉ ነገር ተዋህዶ ዩኒቲ አግኝቶ ሊሰራ እንዴት ቻለ ሰውነታችን ውስጥ? እጅ ያለን መስራት እንድንችል ብዙ ነገር እንጠቀምበታለን። እስቲ እጃችሁ ቢቆረጥ ምን እንደምሰው ነው ይዩት። አይን አለን እናያለን። አይን ባይኖር እንዴት ችግር ላይ እንወድቃለን? ጆሮ፣ ጥርስ ባይኖር በምን ልትፈጩ ነው ምግቡን? ጥርስ ፈጭቶ ደግሞ ወደ ታች ያቀብላል፣ ከታች ደግሞ የሚቀበላል። ኤንዛይሞች አሉ ያን ምግብ ዳይጀስት የሚያደርጉ። ያን ምግብ ዳይጀስትድ ከሆነ በኋላ ደግሞ ተቀብለው በየሰውነታችሁ በደም ስር በደም ውስጥ አድርገው የሚያሰራጩ ደግሞ ወታደሮች አሉ። ይሄ ሁሉ ከየት መጣ? በእግዚአብሔር አምሳያ በስላሴ አምሳያ የተፈጠረ ስለሆነ ነው። ስላሴ ከሌለ ይሄን ሁሉ ልትንዱት ነው? የሂውማን ስትራክቸር ራሱ የስላሴ አይነተኛ ምሳሌ ነው። ዩኒቨርሱ ኮኦርዲኔት አድርጎ መሄዱ ሲዞር ጨረቃ፣ ከዋክብት መስመራቸውን ጠብቀው ሲጓዙ ለሳሩ፣ ለቅጠሉ፣ ለአሳው ፀሐይ ታስፈልጋለች። ጨረቃም የራሷ ስራ አላት የምትሰራው። በራሱ ብዙሃን የሆነ ቅዱስ አምላክ ይሄን ሁሉ ፈጠረ። ስለዚህም ነው ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ዋው! የእግዚአብሔርን ክብር ይናገራሉ። በውስጣችን ያለው ነገር ሁሉ ከስላሴ አንድነትም ብዙነትም ይሄ ሁሉ የምታዩት ሰውነቴ የጠቀስኳቸው ቅድም አይን፣ ጆሮ፣ ያ ሁሉ አንድ ላይ ተያይዘው ዮሐንስ ይባላል። ከዛ አንዱ ቢበላሽ መሞቴ ነው። ቅዱስ አትናቴዎስ የቤተ ክርስቲያን አባት የኒቅያው ጀግና ከማንም አስቀድሞ የስላሴን ትርጉምና ጥቅም ተረድተው ነበሩ። የክርስትና ሕይወት መነሻውም መውደቂያውም እዚህ ነጥብ ላይ መሆኑን አስቀድመው ያስተዋሉ ሰው ነበሩ። አቡነ አትናቴዎስ የአሌክዛንድሪያ ፓትርያርክ ነበሩ። የእውነተኛው የክርስትና የልብ ትርታ በቅድስት ስላሴ ላይ የተመሰረተ ነው። በእርግጥም መንፈስ ቅዱስ ቤተ ክርስቲያንን ሊመጣባት ያለውን ውጊያ አስቀድሞ ስላወቀና ቤተ ክርስቲያኑን ለመጠበቅ ሲል ነው እነ አትናቴዎስን አስነስቶ ቀብቶ የእውነት ገንቢዎች ያደረጋቸው። አንዱ ስላሴን የካደ የክርስትና ወገን ዛሬም በስራ ላይ ያለ የእምነት ቤተ እምነት ስላሴን የካደ በአንድ ወቅት ሚስት መቀያየርና መጋራት እያስተማረ በምዕመኑ መሀል ይለማመዱት ነበር። እውነት ነው የምነግራቸው። ስላሴ የለም ብሎ የሚያስተምር የእምነት ቤት ሚስት መቀያየርና መጋራት ተገቢ ነው እያለ ምእመኑ ይህን ይለማመድ ነበር። ስላሴን የካደ ጋብቻን እንዴት ይረዳል? ዛሬ ያ ልምምድ ምን እንደደረሰ አላውቅም። የድርጅቱን ስም መጥቀስ አልፈልግም። እውነተኛ ዶክትሪን ከሳትን ልምምዳችንም የሳተ ይሆናል። ስለ ስላሴ ገብቶኝ ነው የማስተምራችሁ? እንዴት አድርጌ አልገባኝም። በምን ጭንቅላቴ ነው እኔ ውስን የሆንኩ ከሰዎችም ደካማ የሆንኩ ሰው እንዴት አድርጌ ነው እኔ ስላሴን ተረድቼ ለሰው የማስረዳው? ያለ እምነት እግዚአብሔርን ማስደሰት አይችልም ይላል ዕብራውያን። ስለዚህ እግዚአብሔር ቃል ውስጥ ያሰፈረልኝን አምናለሁ፣ ለዚያም እውነት እቆማለሁ። ለእኔ በቂ ነው። ኢየሱስ ተናገረው፣ ለእኔ በቂ ነው። መጽሐፍ ቅዱስ ውስጥ ተጽፏል፣ ለእኔ በቂ ነው። መጽሐፍ ቅዱስም ላይ አልጨምር፣ ከመጽሐፍ ቅዱስም ላይ አልቀንስም። ሁሉም ገብቶኛል አልገባኝም? እግዚአብሔር በእምነት እንድንከተለው የሚፈልገው እሱን እናምናለን። ክብር ምስጋና ለእሱ ይሆን። እግዚአብሔር አብዝቶ አብዝቶ ይባርካችሁ። ኦልሞስት አንድ ሰዓት ሆነኝ። ጌታ ኢየሱስ ሁላችሁም ይባርክ። ስላዳመጣችሁኝ ጸጥ ብላችሁ ጌታ ይባርካችሁ። ከዚህ በኋላ እግዚአብሔር እንዳሳሰባችሁ ከእግዚአብሔር ቃል ጋር የሚሄድ ነገር ብታካፍሉን ደስ ይለናል። ማይክሮፎን ብትይዙ